ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የተለያዩ ኢሴዎችን ትጽፋለ፣ የተለያዩ አፕሊኬሽኖች አሉ የሚሞሉ ፎርሞች ዩኒቨርሲቲዎቹ በሚያቀርቡት መሰረት እነሱን መሙላት ይጠበቅባቸዋል ማለት ነው።
የሰማችሁት ናትናኤል ታምሩን ነው። እሱና ሌላ አንድ ወጣት ዩናይትድ ስቴትስ ውስጥ የከፍተኛ ትምህርትን መከታተል ምን እንደሚመስል ያጋሩናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። በርካታ ወጣቶች ዩናይትድ ስቴትስ ውስጥ የከፍተኛ ትምህርት ለማግኘት ጥረት ያደርጋሉ። በቂ መረጃና ቅድመ እውቀት ባለማግኘታቸው ታዲያ ለዚህ ድል እንዴት መብቃት እንዳለባቸው፣ ወደዚህ ሀገር ከመጡ በኋላ ምን ማድረግ እንዳለባቸው ባለማወቃቸው የሚቸገሩ ጥቂቶች አይደሉም። ለመሰል ጉዳዮች ማንቂያ ይሆን ዘንድ ሁለት ወጣቶችን ጋብዣለሁ። በሳን ፍራንሲስኮ ሚኒርቫ ዩኒቨርሲቲ ተማሪ ሆነው ናትናኤል ታምሩና በጆርጅታውን ዩኒቨርሲቲ ተማሪ የነበረችው ሊዲያ እቁባሪ ልምዳቸውን ሊያጋሩን ፈቅደዋል። ናትናኤል አስቀድሞ እንደዚህ ያሉ የትምህርት እድሎችን ማግኘት የሚቻልባቸውን መንገዶች ይነግርናል።
በቀዳሚነት የማነሳው የላንጉጅ ስኪል ነው። ስትሮንግ የሆነ ላንጉጅ ስኪል ያስፈልጋል። ከዛ በተጨማሪ ደግሞ ኤክስትራ ካሪኩላር አክቲቪቲስ የምንላቸው ወይም ከትምህርት ወይም ከአካዳሚክ ውጭ ያሉ የተለያዩ ፓርቲሲፔሽን የተለያዩ ቦታዎች ላይ ፓርቲሲፔት ማድረግ ይጠይቃል። ለምሳሌ ለመጥቀስ የተለያዩ ቀይ መስቀል ወይም የተለያዩ ቮለንቲሪንግ ወይም የበጎ ፈቃድ አገልግሎቶችን ማበርከት፣ የተለያዩ ውድድሮች ላይ መሳተፍ፣ እነዚህ ነገሮች በዩኒቨርሲቲዎች ወይም በአሜሪካ ባሉ ውስጥ ተቋሞች ውስጥ ተቀባይነት ወይም ተፈላጊነት አላቸው። ከዛ ውጭ ደግሞ ስትሮንግ የሆነ አካዳሚክ ባክግራውንድ ያስፈልጋል ማለት ነው። እነዚህን ካሟላ በኋላ የተለያዩ ኢሴዎችን ትጽፋለ፣ የተለያዩ አፕሊኬሽኖች አሉ የሚሞሉ ፎርሞች ዩኒቨርሲቲዎቹ በሚያቀርቡት መሰረት እነሱን መሙላት ይጠበቅባቸዋል ማለት ነው። ግን ቀጥታ ሂዶ አፕላይ ከማድረግ እንደኛ አይነት ሪሰርቾችን መስራት እና ፕሮግራሞች ላይ መሳተፍ አሪፍ ነው ብዬ አስባለሁ። በዋናነት የሚጠቀሰው ፕሮግራም ቢኖር ስተዲ ኢን ዩኤስ የሚባል ፕሮግራም ነው። በኢትዮጵያ የአሜሪካ ኤምባሲ አዲስ አበባን ጨምሮ የተለያዩ የክልል ከተሞች ላይ እንደዚህ አይነት ፕሮግራሞች አሉት። ስለዚህ ተማሪዎች እነዚህ በአቅራቢያቸው ያሉ ፕሮግራሞችን በመሳተፍ ቤዚክ ስኪል ማግኘት ይችላሉ ብዬ አስባለሁ።
በጣም አመሰግናለሁ ናትናኤል። ወደ ሊዲያ ልምጣ። ሊዲያ፣ በሀገር ውስጥ በነበርሽበት ጊዜ የሕግ ትምህርት እንዳጠናሽ ሰምቻለሁ። ከዚያ በኋላ እዚህ ዩናይትድ ስቴትስ ውስጥ እጅግ ከሚከበሩ የሕግ ትምህርት ቤቶች መካከል አንዱ በሆነው ጆርጅ ታውን ዩኒቨርሲቲ ውስጥ እድል ለማግኘት እንዴት ቻለሽ? ሌሎችስ ተመሳሳይ እድል ለማግኘት ምን ማድረግ አለባቸው የሚለውን አጠር አድርገሽ አጋሪኝ።
ፍሬ ጨረስኩት ኢትዮጵያ ያለው። ከዛ በኋላ የሰራሁት ስራ የህዝብ ጤናን በጥሩም በሆነ በመጥፎ መልኩ ኢምፓክት ሊያደርጉ የሚችሉ ህጎች ላይ ነበር የሰራሁት። ስለዚህ ኢንተረስቱ እያደረብኝ መጣ እና በዚህ ዙሪያ ትምህርት ሊሰጡ የሚችሉ ተቋማት የትኞቹ ናቸው፣ ከዚህ በፊት ሄደው የተማሩ ኢትዮጵያውያን እነማን ናቸው የሚለውን ማወቅ ጀመርኩኝ። ከዛ በኋላ አንድ ባለሙያ አገኘው። የሚገርመው ነገር ከዛ በፊት የተወሰኑ ሁለት ወይም ሶስት ሰዎች ብቻ ነበሩ ይህንን ፊልድ ያጠኑት። ስለዚህ እነሱን ማናገር ጀመርኩኝ። በተለይም አንደኛው ሰው የሄደበትን ሂደት በደንብ አጋራኝ። በዛ ሂደት መጣው ኢትዮጵያ ውስጥ ይሄ ትምህርት አይሰጥም ግሎባል ሄልዝ ሎ የሚባል ትምህርት ወይም በኢንተርናሽናል ኮንተንት ያለው ትምህርት የለም ሄልዝ ሎ ላይ። ስለዚህ ሌላ ሀገር መምጣት ነበረብኝ። ጆርጅታውን ዩኒቨርሲቲ ደግሞ ለዚህ ሙሉ ያዘጋጀው የራሱ የሆነ ፕሮግራም ነበረ። ሙሉ የሆነ ስኮላርሽፕ የማግኘት እድልም ነበረ። በዛ ሂደት ነው የመጣሁት።
በጣም አመሰግናለሁ ሊዲያ። እንግዲህ እናንተም እንደምታውቁት ዩናይትድ ስቴትስ እና ኢትዮጵያ የተለያየ ባህል ያላቸው ሀገራት ናቸው። የትምህርት አሰጣጡም ከሞላ ጎደል ልዩነቶች አሉት። ከዚህ ጋር በተያያዘ ወደዚህ ሀገር የሚመጡ ኢትዮጵያውያን ተማሪዎች ሊያደርጉት የሚገባው ቅድመ ዝግጅት መሆን አለበት በሚለው ላይ የተወሰነ ሀሳባችሁን አጋሩን። ናትናኤል፣ ወደ አንተ ልመለስ።
ሶስት ነገሮችን ይጠብቃሉ ብዬ አስባለሁ ከኔ ተሞክሮ። የመጀመሪያው አካዳሚክ ነው። አካዳሚክ ማለት ተማሪዎች ለትምህርታቸው ላይ የሚያስመዘግቡት ውጤት ወይም ትምህርታቸውን የሚከታተሉበት መንገድ ነው። በዚህ በጣም ብዙ ዲስትራክሽኖች ይጠብቃቸዋል። ስለዚህ ፎከስዱ ነው ትምህርታቸው ላይ አተኩረው አካዳሚካሊ ሰክሰስፉል መሆን ይጠበቅባቸዋል። ከዛ ውጭ ደግሞ ፕሮፌሽናል ላይፍ አለ። ኢንተርንሽፖች፣ ኦፖርቹኒቲዎች ከሌላ ትምህርት ቤቶች ጋር የሚደረጉ ነገሮች በሙሉ በፕሮፌሽናል ካቴጎራይዝ አደርጋቸዋለሁ። ለዚህ ደግሞ ትልቁ ነገር ኔትወርኪንግ ነው። ሰዎች ጋር መገናኘት፣ ኢንተራክት ማድረግ፣ ታይም ማኔጅ አድርጎ ኤክስፒሪየንሶችን መፈለግ ይኖራል። ሌላኛው ደግሞ ሶስተኛው ሶሻል ነው። ሶሻል ላይፍ ላይ ከተማሪዎች ጋር እርስ በርስ የሚኖራቸው ግንኙነት፣ ከከተማው ጋር ከሚኖሩበት ከተማ ካምፓሱ ጋር የሚኖራቸው ግንኙነትም ማተር ያደርጋል ማለት ነው። ስለዚህ ለእነዚህ ሶስት ነገሮች በደንብ ሬዲዮ ነው ራሳቸውን አዘጋጅተው መምጣት ይኖርባቸዋል። ሶሻል ስኪሎችን ማዳበር ይኖርባቸዋል። ፕሮፌሽናሊ እንዴት ኮሚኒኬት ማድረግ እንደሚችሉ መዘጋጀት ይኖርባቸዋል ማለት ነው።
አመሰግናለሁ ናትናኤል። ሊዲያ ወደ አንቺ ልመለስና ቀደም ብለን እንደጠቀስ ነው የባህል ልዩነቱ አለ፣ የትምህርቱ አሰጣጥ ልዩነትም አለ። ከዛ ጋር በተያያዘ ሊደረጉ የሚገቡ ቅድመ ዝግጅቶች ምንድን ናቸው ወደዚህ ሀገር መምጣት በሚፈልጉ ኢትዮጵያውያን ዘንድ?
የባህል ልዩነቱ እዚህ አካባቢ ዲሲ አካባቢ ለምንኖር ሰዎች ትንሽ የሚቀል ይመስለኛል። ብዙ ኢትዮጵያውያን ስላሉ እንዲሁም የምንፈልጋቸው ነገሮች በቅርብ ስለምናገኝ፣ ነገር ግን በተወሰነ ደረጃ አይቀርልንም እና የባህል ልዩነት እንደሚኖር ከምናወራበት ከአወራራችን ጀምሮ ክላስሩምን በምንሄድበት ጊዜ ኢንተረስት የምናደርግበት መንገድ የእኛና የሌሎች ዜጎች በጣም የሚለያይ እንደሆነ እና ያንን ስንመለከት ደግሞ እንዴት አንድ ልናደርገዋለን የሚለውን ነገር ቀድመው ሰዎች ሊዘጋጁበት ጥሩ ነው ብዬ አስባለሁ። ምክንያቱም እኛ በባህላችን ቁጥም ነን። በኢትዮጵያ ተናጋሪ የተባለ ሰው እንኳን እዚህ መጥቶ በሚማርበት ጊዜ ኖቲስ የሚያደርገው ሌሎች ሰዎች ከዛ የባሱ እንደሆኑ ነው እና በጣም ብዙ ዲስከሽን አለ፣ በጣም ብዙ ኢንተራክሽን አለ። ነገሮች በሰዓት የተገደቡ ናቸው እና ሲምፕል አይሆንም ኢትዮጵያ እንደምናውቀው እና እንደኖርንበት። እሱ የባህል ልዩነት አለ። በተጨማሪም ብዙ ሰዎች ላይ ራሴን ላይ ያየሁት ነገር ከሰዎች ጋርም ሳወራ እነሱም እንደሚጋሩኝ ያወቅሁት ሌላው ነገር አንዳንድ ጊዜ ላይ የአካባቢ የሚፈጥርብን ስሜት የሚፈጥረው ሂሚሊቲ ያለ ወይም እዚህ ጋር ቢሎንግ አድርጋለሁ የሚለውን ጥያቄ ይፈጥራል። ነገር ግን እሱን ማለፍ ያስፈልጋል። አዎ ቢሎንግ ስለምናደርግን የመጣ ነው ስላገኘ ነው እና ስለሚገባንም ነው እዚህ ጋር የደረስ ነው ብሎ የማሰቡን ሜንታሊቲ ሰዎች ይዘው መምጣት ይኖርባቸዋል። የትምህርት አሰጣጡ በጣም ኢንቴንሲቭ ነው። እኔ ያገኘሁት እንደዛ ሆኖ ነው። በጣም ዝርዝር ነው፣ ነገር ግን በሚገባ መልኩ የሚሰጡት እነሱ ነው። ጥልቀት አለው፣ ነገር ግን በዛው ልክ ደግሞ በቂ ሪሶርሶች አሉ። ከሰው ጀምሮ መጽሐፍትን በተለያየ ፎርማት ሁልጊዜም አሉ። እንደዚሁም ፕራክቲካል የሆነ ለርኒንግም አለ። ቅድም ናትናኤል እንዳለው ኢንተርንሽፕ ሊሆን ይችላል፣ ፕራክቲካም ኮርሶች ሊሆኑ ይችላሉ። ከውጭ ካለው ነገር ጋር ኢንተራክት እንድናደርግ ብዙ መንገድ ተፈታሉ። ያ ደግሞ ዛሬ ላይ ያለውን ብቻ ሳይሆን ከዛ በኋላ ያለውንም ሽፍ በማድረግ ይረዳል። ኔትወርክ ከሰዎች ጋር ከኦርጋናይዜሽኖች ጋር ኔትወርክ ማድረግ የሚቻልባቸው መንገዶች አሉ። ይሄም ቅድም እንዳልኩ ወደፊት ላሉ የስራ እድሎች የሚያመቻች ይሆናል። ስለዚህ ሰዎችን የማወቅ ቀጣሪዎችን የማወቅ እና እኛ ስፔሲፊክ በሆነ ልንሰራበት በምንፈልገው ኤሪያ ላይ ምን እንዳለ እና ማን እንዳለ ለማወቅ በሮቹን ይከፍታሉ። ስለዚህ የትምህርት አሰጣጥና የባህል ልዩነቱ በዚህ መልኩ ነው። የሰሩ መማር የግድ የሚሆንበትም ሁኔታ ሊኖር ይችላል። ፋይናንሽያሊ የትምህርቱ ወጪ ወይም ቱዊሽኑ ወይም የኑሮ ወጪም እንዲሁም ተያያዥ የሆኑ ወጪዎች ይኖራሉ፣ የኢንሹራንስ፣ የመጽሐፍ የመሳሰሉት። ስለዚህ እነዚህንም ቀድሞ ማሰብና መዘጋጀት ያስፈልጋል። በብድር መልኩ ነው የሚሄደው፣ በስኮላርሽፕ ነው። የስኮላርሽፕ የምን ያህል ያሉን ይሸፍንልኛል፣ ሌላውን እንዴት አድርገዋለሁ፣ የሰራው ብማር ምን አይነት ስራ ነው የሚሰራው የሚለውንም እና ያ ደግሞ ትምህርቴን እንዴት አድርጎ ተጽዕኖ ሊያሳድርበት ይችላል የሚለውንም ቀድሞ ማሰብ ጥሩ ይሆናል።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ቀጣዩ መሰናዶ ደግሞ ከጤናችን ጋር ይያዛል። ዓለም አቀፉ የኩላሊት ጤና ቀን የፊታችን ሐሙስ በአውሮፓውያኑ የቀን አቆጣጠር መጋቢት 9 በመላ ዓለም ይከበራል ተብሎ ይጠበቃል። በኩላሊት ጤና ዙሪያ የተለያዩ ጥናቶችን ለመስራትና እንዲሁም ሰፊ የሆነ ግንዛቤ ለማስጨበጥ ኢትዮጵያ ውስጥ የተንቀሳቀሱ ከሚገኙ ተቋሞች መካከል የኢትዮጵያ ኪድኒ ኬር የተባለው ተቋም ይጠቀሳል። ስለ ተቋሙ ስራና ከኩላሊት ጤና ጋር የተያያዙ ጉዳዮችን ለመነጋገር ኤደን ገረመው የተቋሙን ዋና ስራ አስፈጻሚ ዶክተር እሴት ጌታቸው ጋር አጭር ቆይታ አድርጋለች። በሚቀጥል ይቀርባል።
ቁጥር ጨምሯል። ለኩላሊት ህመም መጨመር ምክንያቱ ምንድን ነው? ያናኗር ለውጥ ነው ወይስ የተለየ ነገር አለ?
መቶ በመቶ ይሄ ነው ለማለት ጥናቶች ያስፈልጋሉ። ሀገር ደግሞ ብዙም አቅሙም ስለሌለ ብዙ እንደዚህ ሰፋ ያለ ጥናቶች አልተደረጉም። መንስኤዎቹ ራሳቸው ትንሽ ነው የሚታወቁት። የሆኑ ቦታ ላይ ስፔሲፊክ ቦታ ላይ የተሰሩ ሪሰርቾች ናቸው እንጂ ይሄ ሰፋ ያለ ጥናት በደንብ ሰው ኮሚኒቲ ውስጥ የገባ ጥናት የተሰራ የለም። አንደኛውም ስራችን እሱ ነው፣ ይሄ ሪሰርች እንደዚህ እንዲስፋፋ ነው። አኗኗር ዘይቤ መለወጥም እሱም ኢፌክት አለው ብለን እናስባለን። ብዙ የምንበላው የምንጠጣው ነገሮች ስኳር ግፊት ሲሆን በጣም ጨምሯል። እነሱን ፕሮፐርሊ ለመቆጣጠር እነዚህ ነገሮች ነው። ሌሎችም የተለያዩ ነገሮች አሉ እንዳልኩሽ ጥናት ይፈልጋል። አሁን ምርመራም ስለበዛ ሊሆን ይችላል። አሁን ምርመራው የትም ቦታ ያክሰስብል ነው፣ ለዛም ሊሆን ይችላል። እንግዲህ አሁን በደንብ እየታወቀ ያለው ግን የሆነ ሪዝንም ኖሮት ይሆናል የሚጨምረው። ይሄ የዓለም አቀፍ ችግር ነው፣ ግን እንዳልኩሽ ጥናት ይፈልጋል ይሄ ነገር።
ቅድም ስትናገሪ እንዳልሽው በትምህርት ቤት ያሉ ወጣቶች ላይ ትምህርት በመስጠት ወይም ደግሞ ግንዛቤ ለመጨመር እየሰራችሁ ነው። ከወጣቶቹ የምታገኙት ምላሽ ምን ይመስላል?
እውነት ነው። አሁን ቅድም ሜንሽን ያረኩልሽ እነዚህ ስፔሻሊስቶች አልኩሽ፣ ሄልዝ ኤዱኬሽን ኤንድ ፕሮሞሽን የሚባል ትምህርት አለ እና እነሱ ስፔሲፊክሊ የሚሰሩት ይሄንን የምናስተምረውን ነገር ቢሄቪራል ቼንጅ የሚባል ትምህርት ባህሪ ለውጥ ነው የሚማሩት እና እንዴት አድርገው እኛ የምናስተምረውን ነገር ሰው ከኛ እንዴት እንደሚቀበለው አንደኛ ተቀብሎት እንዴት አድርጎ ወደ ስራ ላይ እንደሚያውለው ነው አብረን እየሰራን ያለ ነው። እነሱ ይሄ በደንብ የተማሩበት ነገር ስለሆነ እነሱንም ጨምረ ነው እንደ ፓርትነር ይዘን እየሰራን ያለ ነው። ከእነሱም ጋር ነው ይህንን ለውጥ ለማምጣት።
ሰዎች ራሳቸውን ከኩላሊት ህመም ለመጠበቅ ምን አይነት ጥንቃቄዎችን መውሰድ ይችላሉ?
ዋናው ለኩላሊት ህመም ተጋላጭ ነኝ ተጋላጭ አይደለሁም ብለው አንድ ሰው ራሱ መገምገም አለበት። ተጋላጭ የሚያደርገው ምንድን ነው? አንደኛ ስኳር ካለበት፣ ግፊት፣ በዘር የሚተላለፉ ነገሮች ስላሉ በኩላሊት ህመም ጋር የሚያመጣው ይሄ ነገር እኔ ጋር አለ ወይ፣ በቤተሰብ የኩላሊት ህመም አለ ወይ የሚለውን ሂስትሪው በራሱ በደንብ ስለ ራሱ በደንብ ማወቅ አለበታል። ከዚያ ይሄንን ካወቀ በኋላ ምርመራ ማድረግ ነው። በየአመቱ አትሊስት በጤነኛ ከሆነ በአመት በሁለቱ አመት ሁሌ ምርመራ መደረግ አለበት። ግፊቱን፣ ስኳር እና የኩላሊት ምርመራ ማድረግ አለባት። በተለይ እነዚህ አሁን ተጋላጭ ናቸው ያልኩሽ ህብረተሰቦች። ሌላ ደግሞ የአመጋገብ ነገር ነው። አሁን አመጋገባችንን ታዩ፣ ቅባት የበዛበት፣ ጣፋጭ የበዛበት፣ ጨው የበዛበት፣ የታሸጉ ነገሮችን በጣም እናበዛለን። ሁሉም በቃ ይሄ ነገር ነው እና እነዚህን ነገሮች ማስተካከል አለበት። ጨው በቃ አንደኛው መንስኤ ነው። ግፊት ብዙ ነገሮችን ስለሚያዛባ ጨው መመጠን፣ ቅባት ማስተካከል። ቅባት ስንል ሮማ ምናምን ብቻ ሳይሆን ዘይት የምንጠቀመውን ዘይት መጠን ራሱ በጣም መቀነስ አለብን። አበላል ስፖርት መስራት አለብን። የሰውነት እንቅስቃሴ ግዴታ ያስፈልጋል። አሁን ሰው የሰውነት እንቅስቃሴ አይሰራም። ቤት ጸዳለው አሁን ከትልልቅ ሰዎቹ ራሱ የምንሰማው ቤት እናጸዳለን ለምን ስፖርት እንሰራለን ይሉሻል። እሱ ስፖርት አይደለ ወይ ብለ ይከራከሩሻል። እሱ አይደለም፣ በስነ ስርዓቱ የሰውነት እንቅስቃሴ ያስፈልጋል። ጭንቀት እዚህ ዓለም ላይ የኖሩ ጭንቀት መቀነስ ማለት ይከብዳል፣ ግን በተቻለ መጠን ጭንቀትን መቀነስ መቻል። ከዛ ደግሞ እነዚህ የተለያዩ ሱሶች ነገሮች ያሉበት ሰው ካለ እነሱ ማስተካከል። እዚህም ቢደረግ ከኩላሊት ህመም አንድ ሰው ራሱን መጠበቅ ይችላል። ስኳርና ግፊት ያለበት ደግሞ ስኳርና ግፊቱን በስነ ስርዓቱ መቆጣጠር። ስኳርና ግፊት ስላለ ኩላሊት ፌል ያደርጋል ማለት አይደለም፣ ግን እነዚህ ሁለቱ በስነ ስርዓት ካልተቆጣጠረ አንድ ሰው ኩላሊቱ የሚዝ ቶሎ ነው የሚደክመው። ውሃ በጣም ለብዙ ነገር የሚጠቅም ነገር ነው። ከሰውነታችን ያለውን ቆሻሻዎች የሚያስወግድልን ብዙ ነገሮቻችንን ንጥረ ነገሮች ብዙ ነገሮችን ደም ራሱ በስነ ስርዓት እንዲዘዋወር ምን የሚያደርገው ሰውነታችን የምንወስደው ውሃ ነው። አንድ ሰው በአማካኝ ከሁለት እስከ ሶስት ሊትር መጠጣት አለበት ይባላል። በቃ ኩላሊት በሚያድናል ይላል ሰው። ግን ውሃ የሚሰራው እንዳልኩሽ ለጤንነት ለመጠበቅ ይረዳል። የሚሰራው ጠጠር ነው። የኩላሊት ጠጠር ያለበት ሰው ውሃ በደንብ ከጠጣ ኩላሊት ጠጠሩ ሊጠፋ ይችላል። እንደ ኩላሊት ጠጠሩ አይነት ነው እሱ። ግን ብዙ ጊዜ ሰው ይሳሳታል። ዝም ብዬ ውሃ ብጠጣ ሌላ ነገር ሳላረግ ኩላሊት ይደና ሊሆን ይችላል ወይ እኔ ደና ሊሆን ይችላል። እሱ አመጋገብሽን ሳታስተካክይ ውሃ ብቻ ብትጠጪ ምንም ጥቅም የለውም። ከሁሉም ነገር ጋር አብሮ የሚሄድ ነገር ነው። ዋናው ፎከስ ማድረግ ያለብን መከላከሉ ላይ ነው።
የኢትዮጵያ ኪድኒ ኬር ምንድነው እሱ በቀጣይ ትኩረታችሁን የምታደርጉበት ነገር?
አንደኛው ይሄው አሁን የምንሰጠውን ትምህርቱን በደንብ ማስፋፋት ነው። ከንፋስ ስልክ ክፍለ ከተማ ጋር እና ከዘውዲቱ ጋር ፓርትነርሺፕ ፈጥረን አትሊስት ወራዊ የሆነ ትምህርት ለማስተማር ኮሚኒቲውን እየተነጋገርን ነው። ሌላው ደግሞ ኩላሊት ጋር የተያያዘ የአመጋገብ ነገሮች ላይ ጥናቶች ለማድረግ እነሱን በጽሁፍ መልክ ወይ በሆነ ነገር መልክ ብቻ ቪዲዮም እሱን ለማቅረብ አንድ ሌላ ፕላን አለን። ሌላ ደግሞ በደሴ ሆስፒታል ላይ ዳያሊሲስ ሴንተር በጣም ብዙ ሰው ከዛ የሚመጣ ለህመምተኛ እና እዛ ላይ ዳያሊሲስ ሴንተር ኦልሬዲ ማሽን አለን ብለዋል። እነሱ አደራጅተን ዳያሊሲስ ሴንተር እንዲከፈት ደሴ ለማድረግ እየሞከርን ነው። እነዚህ ናቸው ያሉን ፕላኖች ለጊዜ።
እሺ ዶክተር እሴተ ከአሜሪካ ድምጽ ጋር ለነበረሽ ቆይታ እጅግ አብዝቼ አመሰግናለሁ።
እኔም በጣም አመሰግናለሁ ስለጋበዛችሁ።
ኤደንና እንግዲህ ዶክተር እሴተን በእጅጉ አመሰግናለሁ። ወደ ቴክኖሎጂው ዓለም ስናቀና ደግሞ የጂፒኤስ የአቅጣጫ ጠቋሚ ስርዓት ማለት ነው የካርታ ስፍራ ቅንጅቶች በምድር ላይ ትክክለኛውን ቦታ ለመለየት በመላው ዓለም ሲያገለግሉ ቆይተዋል። ነገር ግን ሰዎች እለት በለት ይጠቀሟቸው ዘንድ አዳጋች ናቸው። አንድ የብሪታንያ ኩባንያ ታዲያ ተጠቃሚዎች 3 ተራ ቃላትን ብቻ በመጠቀም አሁን የሚገኙበትን የካርታ ስፍራ ማጋራት የሚያስችላቸውን መተግበሪያ ሰርተዋል። የጂኒያ ዳሎትን ዘገባ ግርማ ደገፋ ያሰማናል።
የሰው ሰራሽ ልህቀት መጻፊያው ቻት ጂፒቲ ልክ እንደ ሰው ልጅ ሲጽፍ ማየት ያስደነቀውን ያህል አሳሳቢም ሆኗል። አስፈላጊ ሆኖ ሲገኝ በሰውና በሰው ሰራሽ ልህቀት የተጻፈን ጽሑፍ መለየት ይቻል ይሆን? ለምሳሌ ተማሪዎች ጽሑፋቸውን ሲያቀርቡ
መቼም የምንጭ ሰነድ የምንለው ነገር የለም አይደል? ወይም እንድንጠራጠርና ይሄ ከዚህ የተወሰደ ይመስላል የምንልበት ማስረጃ የለንም።
አኒ ቼቺቴሊ በ140 ሀገሮች ውስጥ ያሉ የትምህርት ባለሙያዎች የሚጠቀሙበትን የትምህርት ጥራትና ወጥነት አገልግሎት ለሚሰጥ ተርኔት ኤን የተሰኘ ድርጅት በምርት ክፍል ዋና ኃላፊነት ይሰራሉ። የተርኔት ኤን ጸረ ማጭበርበር ሶፍትዌር የተማሪዎችን የጽሑፍ ወረቀት እውነተኝነት ወይም ወጥነት ኢንተርኔትን በማሰስ እስካን በማድረግ ተመሳሳይ ይኖረው እንደው ያጣራል። ነገር ግን ሰው ሰራሽ ልህቀት በሚጽፍ ጊዜ እያንዳንዷን መስመር አዲስና ልዩ አድርጎ በመሆኑ የተጭበረበረውን ለመለየት አስቸጋሪ አድርጎታል። ይሁን እንጂ ደግሞ የሰው ሰራሽ ልህቀትን ጽሑፍ የተለየ የሚያደርገው አንድ ነገር አለ።
They tend to write in a very very average way.
በጣሙን አማካይ የሚባል አይነት አጻጻፍ ነው ያላቸው። ሰው ሁሉ ግን የየራሱ ፈሊጣ ያጣም። ሁላችንም በአንዳች መንገድ ከአማካዩ ወጣ እንላለን። ስለዚህ ተቀላላ ሰነዱ ወይም ሙሉ አንቀጽ እንዲህ ባለ የማይታመን አይነት አማካይ ደረጃ ይዞ ከተገኘ ይህንኑ የሚለይ ማጣሪያ ለመስራት ይችላል። የተርኔት ኤን ቻት ጂፒቲን መለያው በዚህ ዓመት ውስጥ አልቆ ለአገልግሎት ይውላል። እሽቅድምድሙ ግን ይቀጥላል። ቻት ጂፒቲም ራሱ ከስህተቱ እየተማረና እየተሻሻለ ይመጣልና ሌሎች ኩባንያዎችም የየራሳቸውን የሰው ሰራሽ ልህቀት መጻፊያ ዘዴ ያወጣሉና ጉግልና ባይዱ ድሮ ገና ይዘው መውጣታቸውን አሳውቀዋል። እያንዳንዱ ትልልቅ የቋንቋ ሞዴል ትንሽ ለየት የሚል ስታቲስቲካዊ መልክና የአጻጻፍ ፊት ባህል ይኖረዋል። እነዚህ በቁጥር እየጨመሩ ሲመጡ ለእኛ ፈተና ይሆናል። የቻት ጂፒቲ ባለቤት የሆነው የኦፕን ኤአይ ኩባንያ የራሱን ይዘት ጭምር በእርግጠኝነት መለየት የሚችልበትን መንገድ እየፈለገ ነው። እስከዚያው ድረስ ግን ሰው ሰራሽ ልህቀት የበላይ ሆኖ ይቀጥላል።
ግርማ ደገፋን እናመሰግናለን። ቀደም ብሎ የቀረበው ቻት ጂፒቲን በመጠቀም የሚደረጉ ኩረጃዎችን ለማስቀራት እየተተገበሩ የሚገኙ መርሃ ግብሮችን የተመለከተ ዘገባ ነው። ከሰሞኑ ደግሞ ጦርነት በዩክሬን ምድር ያደረሰውን ጉዳት የሚያሳይ የኪነ ጥበብ አውደ ርዕይ በዩናይትድ ስቴትስ ተደርጓል። የካሪና ባፈርደዚያንን ዘገባ ቆንጅታ እየታሰማናለች።
የሩሲያ ኃይሎች ቡሻ፣ ኢርፒን፣ ካርኪቭ እና ሌሎችም ብዙ ከተሞች ላይ ያደረሱት ውድመት በዚህ ጦርነቱ በቅርበት ሲታይ ዎር አፕ ክሎዝ በተሰኘው አውደ ርዕይ በዋናነት ይታያል። አውደሪው ልክ ስፍራው ላይ በአካል እንደተገኙ ሁሉ በሚያስመስለው ቨርቹዋል ሪያሊቲ በሚባለው ቴክኖሎጂ የተዘጋጀ ነው። አውደሪውን ያዘጋጀው የኮሙኒዝም ሰለባዎች መታሰቢያ ፋውንዴሽን የሚባል ዋሽንግተን ውስጥ የሚገኝ ተቋም ነው። እናም በዚህ ያንድ ቀን አውደሪው ጎብኚዎች ቨርቹዋል ሪያሊቲ ወይም 3D ቴክኖሎጂ በሚባለው አማካይነት የጦርነትን አስከፊነት በተጨባጭ አይተውታል። አሌክሲ ሲቫክ አዘጋጁ ናቸው እንዲህ ይላሉ።
Most of the leaders who arrived to Ukraine, they first go to Bucha or Irpin to see
አብዛኞቹ መሪዎች ወደ ዩክሬን ሲሄዱ መጀመሪያ ወደ ቡቻ ወይም ወደ ኤርፒን ተጉዘው የደረሰውን ነገር ያያሉ። እኛ ሰውን ሁሉ ወደዚያ ለመውሰድ አንችልም። ስለዚህ ሁኔታውን እየቀረጽን ወደ ዩናይትድ ስቴትስ፣ ወደ ተለያዩ አውሮፓ ሀገሮችና ወደ የሀገሩ እየወሰድን ለህዝብ እናሳያለን።
ሌላኛው የኤግዚቢሽኑ አዘጋጅ ማይኮላ አሚልቼንኮ ደግሞ በሙያው ጋዜጠኛ ነው።
We want to show the truth that Russians are not bombing
ሩሲያውያኑ የሚደበድቡት እነሱ እንደሚሉት የጦር ሰፈሮችን ብቻ ሳይሆን ሰላማዊ ሰዎችን እየገደሉ መሆናቸውን ለማሳየት ነው የምንፈልገው። ትምህርት ቤቶችን፣ ሆስፒታሎችን፣ ቤተመዘክሮችንና መኖሪያ ቤቶችን እያወደሙ ነው።
ባለፈው ሳምንት ረቡዕ ለአንድ ቀን ብቻ የቀረበው ይህ አውደሪ ብዙ ተመልካች ስቧል። አንዷ ኢናሊ አፒኒስ ናቸው እንዲህ ሲሉ አስተያየታቸውን ሰጥተዋል።
Awful. We see snippets of it on TV, but here you
በጣም ይዘገንናል። በቴሌቪዥን የምናየው በጣም ጥቂቱን ነው። እዚህ ላይ ግን ያደረሱት ንድመት እንዳለ ሁሉንም ጠቅላላውን እያየነው ነው።
አውደሪውን ለታዳሚው ያስተዋወቁት ካትሪና ስማግሊ ዩናይትድ ስቴትስ የሚገኘው የዩክሬን ኤምባሲ ባልደረባ ናቸው።
Ukraine will stand. We will not flee. We will not surrender. And you should never doubt
እናቲ ዩክሬን አትበገርም የትም ሸሽተን አንሄድም ፈጽሞ እጃችንን አንሰጥም ጠንካራነታችንንና ቆራጥነታችንን ደግሞ ፈጽሞ እንዳትጠራጠሪ ስትለኝ ዩክሬን እንደማትበረከክ አወቅኩ። ምክንያቱም የሰባ አመት አረጋዊት እንዲህ አይነት ቆራጥነት ካላት ይህች ሀገር አትሸነፍም።
የዩክሬኑን ጦርነት አስከፊ ገጽታ የሚያሳየው ይህ አውደሪ ከዋሽንግተን በኋላ ወደ ፓሪስ፣ በርሊን፣ ዋርሶ እና ሌሎች ከተሞች ተጉዟል።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ በመቀጠል ደግሞ ኬኔዲ የዛሬ አጫጭር ስፖርት ዜናዎችን ያቀርብልናል። በቶኪዮ ማራቶን ኢትዮጵያውያን አትሌቶች ድል ስለማድረጋቸው፣ የእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ የሊዮኔል ሜሲን አዲሱን ሽልማት የተመለከተ ዘገባ ይኖረዋል። እሱን ሰምተን እንመለስ።
ትናንት እሁድ የካቲት 26 በተካሄደው የቶኪዮ ማራቶን በወንዶች ምድብ እርስ በርስ ብርቱ ፉክክር ያደረጉት ኢትዮጵያውያን አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አጠናቀዋል። ውድድሩን 2 ሰዓት ከ05 ደቂቃ ከ22 ሰከንድ ያጠናቀቀው አትሌት ዴሶ ገልሚሳ አንደኛ ሲወጣ በማይክሮ ሰከንዶች ብቻ ተቀድሞ በእኩል 2 ሰዓት ከ05 ደቂቃ ከ22 ሰከንድ ያጠናቀቀው አትሌት መሐመድ ኢሳ ሁለተኛ ወጥቷል። ከሁለቱ አትሌቶች በ3 ሰከንድ ብቻ ዘግይቶ የገባው ሌላኛው ኢትዮጵያዊ አትሌት ጸጋዬ ጌታቸው ደግሞ የሶስተኝነቱን ደረጃ ይዞ አጠናቋል። በአለም አትሌቲክስ የፕላቲኒየም ደረጃ ባለው በዚህ ውድድር በሴቶች ምድብ ደግሞ ኢትዮጵያውያን አትሌቶች ፀሐይ ገመቹ፣ እሸቴ በከሬና ወርቅነሽ ኢዴሳ በቅደም ተከተል ከሁለተኛ እስከ አራተኛ ያለውን ደረጃ ይዘው ሲያጠናቀቁ፣ ውድድሩን አንደኛ በመውጣት ያሸነፈችው ኬንያዊቷ ሮዝመሪ ዋንጂሩ መሆኗን የአለም አትሌቲክስ መረጃ ያመለክታል። አጓጊ ሆኖ በቀጠለው የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ አሳፋሪ ሽንፈት ተከናንቧል። በድራማዊ ክስተቶች በታጀቡት ያለፉት ሁለት ቀናት የሊጉ ግጥሚያዎች ከቅርብ ሳምንታት ወዲህ ወደ አቋሙ በመመለስ ተከታታይ ድል ማስመዝገብ የጀመረው ሊቨርፑል ትናንት በአንፊልድ ማንቸስተር ዩናይትድን አስተናግዶ 7-0 በሆነ ሰፊ ልዩነት አሸንፏል። በሜዳው ላይ ፍጹም የበላይነት የነበረው ሊቨርፑል ኢላማቸውን ከጠበቁ 8 ሙከራዎች ከአንዱ በስተቀር 7ቱን ወደ ግብ መቀየር ችሏል። በኤሪክ ቴን ሃግ መሪነት ግዳሴ ላይ የሚገኘው ዩናይትድ የካራባው ዋንጫን በማንሳት የታደሰውን ጉዞ ስኬታማነት ባሳየ በሳምንቱ የገጠመው አሳፋሪ ሽንፈት አነጋጋሪ ሆኗል። ዩናይትድ ከዚህ ቀደም እንደ አውሮፓውያኑ በ1931 በወልቨርሃምፕተን ወንደረርስ የ7-0 ሽንፈት ከደረሰበት ከ92 ዓመታት በኋላ ነው ተመሳሳይ ሽንፈት በአንፊልድ የተጎነጨው። ውጤቱን ተከትሎ ሊቨርፑል ለቀጣዩ የሻምፒዮንስ ሊግ ቦታ የሚያደርገውን ግስጋሴ በማጠናከር በ42 ነጥብ አምስተኛ ደረጃ ላይ ሲቀመጥ፣ ዩናይትድ በ49 ነጥብ ባለበት ሶስተኛ ደረጃ ላይ ነው። የሊጉ መሪ አርሰናል ደግሞ በ97ኛው ደቂቃ ላይ ኔልሰን ባስቆጠራት ግብ 2-0 ከመመራት ተነስቶ ቦርማውዝን 3-2 አሸንፏል። የባከነ ተብሎ ከተጨመረው 6 ደቂቃ በኋላ በ7ኛው ደቂቃ ላይ በተቆጠረችው ግብ የተገኘውን ድል ተከትሎ የኤምሬትስ ስታዲየም ታይቶ የማይታወቅ በተባለ የደስታ ስሜት ተውጦ ተስተውሏል። ውጤቱን ተከትሎ አርሰናል የመሪነቱን ነጥብ ወደ 5 ከፍ አድርጎ ሊጉን በ63 ነጥብ ሲመራ፣ ኒውካስል ዩናይትድን 2-0 የረታው ማንቸስተር ሲቲ በ58 ነጥብ ይከተላል። በሌሎች የሊጉ ጨዋታዎች በደካማ አቋም ላይ የሚገኘው ቼልሲ ሊድስ ዩናይትድን 1-0 ማሸነፍ ችሏል። ይህም ባለፉት 5 ጨዋታዎች 2 ጊዜ ብቻ ባሸነፈው አሰልጣኝ ግራም ፖተር ላይ ያለውን ጫና በመጠኑም ቢሆን ያቀለለ ሆኗል። ቼልሲ በሊጉ 10ኛ ደረጃ ላይ ይገኛል። 4ኛ ደረጃ ላይ የሚገኘው ቶተናም ደግሞ በወልቭስ 1-0 ተሸንፏል። የካታሩ የዓለም ዋንጫ ኮከብ ተጫዋች ሊዮኔል ሜሲ የፊፋ የ2022 ምርጥ ተጫዋች ተብሎ ተሸልሟል። አርጀንቲናዊው ኮከብ የክለብ አጋሩን ኪሊያን ምባፔና የባላንዶር አሸናፊውን ካሪም ቤንዜማን በመብለጥ ነው የአመቱ ምርጥ ተጫዋችነት ክብርን የተቀዳጀው። የዛሬ ሳምንት በፓሪስ በተካሄደው የሽልማት ስነ ስርዓት ለሁለተኛ ጊዜ የፊፋ የአመቱ ምርጥ ተጫዋችነት ሽልማትን የወሰደው ሜሲ አስደናቂ አመት ነበር፣ ይህን ሽልማት ማግኘቴ ለኔ ትልቅ ክብር ነው ያለ ሲሆን ለዚህ ክብር አብቅ ተውኛል ያላቸውን የአርጀንቲና ብሔራዊ ቡድንና የፒኤስጂ የቡድን አጋሮቹን አመስግኗል። በካታሩ የዓለም ዋንጫ ሀገሩን በአምበልነት እየመራ ለዋንጫ ያበቃው ሊዮኔል ሜሲ በ2021-22 የውድድር ዘመን በ49 ጨዋታዎች 27 ግቦችን ማስቆጠር ችሏል። ስፔናዊቷ የባርሴሎና አማካይ አሌክሲያ ፑቴላስ ደግሞ የፊፋ የአመቱ ምርጥ ሴት ተጫዋች ተብላ ተሸልማለች። በምርጡ ወንድ ግብ ጠባቂ ዘርፍ አርጀንቲናዊው ኤሚሊያኖ ማርቲኔዝ አሸናፊ ሲሆን፣ በሴቶች ደግሞ የእንግሊዝና የማንቸስተር ዩናይትድ ግብ ጠባቂዋ ማሪ ኤርፒስ አሸንፋለች። አርጀንቲናን የዓለም ዋንጫ ሻምፒዮን ያደረገው ሊዮኔል ስካሎኒ የአመቱ ምርጥ ወንድ አሰልጣኝ ተብሎ ተሸልሟል። ኮከብ ሴት አሰልጣኝ የሆነችው ደግሞ የእንግሊዝ ሴቶች ብሔራዊ ቡድን አሰልጣኟ ሳሪና ዊግማን ናት። የ2022 ምርጥ የእግር ኳስ ደጋፊዎች ሽልማትን የዓለም ዋንጫ ሻምፒዮኑ የአርጀንቲና ብሔራዊ ቡድን ደጋፊዎች ወስደዋል። በመጨረሻም የሞሮኮና የፒኤስጂ ኮከቡ አሽራፍ ሐኪሚ የአስገድዶ መድፈር ክስ ቀረበበት። ሀገሩ ሞሮኮ አራተኛ ሆና ባጠናቀቀችበት የካታሩ የዓለም ዋንጫ ላይ ቁልፍ ሚና የነበረው የፓሪስ ሴን ዠርሜኑ ተከላካይ አሽራፍ ሐኪሚ የአስገድዶ መድፈር ክስ ቀርቦበት በፈረንሳይ የወንጀል ምርመራ እየተደረገበት መሆኑን አቃቤ ሕጎች አረጋግጠዋል። የ24 ዓመቱ ሐኪሚ የእድሜ እኩያው በሆነች አንዲት ሴት ክስ ከቀረበበት በኋላ ነው በክሱ ዙሪያ ምርመራ መጀመሩን አቃቤ ሕግ ያስታል ታወቀው። ውልደቱ በስፔን ማድሪድ የሆነው የሐኪሚ ጠበቃ በበኩሉ በተጫዋቹ ላይ የቀረበው የአስገድዶ መድፈር ውንጀላ ሐሰት ነው ሲል ገልጿል። በዓለም ዋንጫ አራተኛ ሆና በማጠናቀቅ የመጀመሪያዋ የአፍሪካ ሀገር የሆነችው የሞሮኮ ቡድን ቁልፍ ተጫዋች የነበረው ሐኪሚ ሰኞ ዕለት በፓሪስ በተካሄደው የፊፋ የዓመቱ ምርጦች የሽልማት ስነ ስርዓት ላይ የዓመቱ ምርጥ የዓለም ቡድን ውስጥ ተካቷል። ተጫዋቹ አሁን የጾታዊ ጥቃት ክስ የተመሰረተበት ቢሆንም በፈረንሳይ ሕግ ክስ ተመሰረተ ማለት ጉዳዩ የግድ ወደ ፍርድ ቤት ይሄዳል ማለት አይደለም። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በነገው ዕለት በዚሁ ሰዓት እንገናኛለን። ሌሎች መሰናዶዎች እናሰማችኋለን። ለአሁኑ ግን መልካም ምሽት ይሁንላችሁ።